Laudetur Jesus Christus, it barek Jesus Christus. Yeh, I Vatican Radio now. ዝግጅታችን አሁን ይጀምራል።
ርዕሰ ሊቃነ ጳጳሳት ፍራንቸስኮ በትላንትናው ዕለት ማለትም በታህሳስ 32009 ዓ.ም ምረት እንደ ጎርጎሮሳውያኑ የቀን አቆጣጠር የተከበረውን የጌታችን የኢየሱስ ክርስቶስ የጥምቀትን በዓል አስመልክተው በቅዱስ ጴጥሮስ ባዚሊካ ባሳረጉት መስዋዕተ ቅዳሴ ወቅት 28 ሕፃናትን ማጥመቃቸው ተገለጸ። ቅዱስነታቸው በዕለቱ ባሰሙት ስብከታቸው እንደገለጹት ሕፃናት የመጀመሪያው እምነታቸውን የሚጎናጸፉት በጥምቀታቸው ቀን መሆኑን ከገለጹ በኋላ እምነት አለው ቅዱስነታቸው እምነት ማለት በሰንበት ዕለት ጸሎት ሃይማኖትን መድገም ብቻ አይደለም ካሉ በኋላ ነገር ግን በእውነትና በእግዚአብሔር በማመን ሌሎችንም ይህንን እምነታችንን በሕይወታችን በሚገልጽ ምስክርነት ማስተማር ማለት ነው ብለዋል። እምነት በልባችን ውስጥ የሚያድግ ብርሃን ነው በማለት ስብከታቸውን የቀጠሉት ቅዱስነታቸው ለዛም ነው ሰዎች በሚጠመቁበት ወቅት ሁሉ የዚህ ብርሃን ተምሳሌት የሆነውን ሻማ ይዘው የሚጠመቁት ብለዋል። በጥንት ጊዜ ምስጢረ ጥምቀት መብራት የሚል መጠሪያ ነበረው በማለት ስብከታቸውን የቀጠሉት ቅዱስነታቸው ይህም በጥምቀት የምንቀበለው እምነት ነገሮችን ለየት ባለ መንገድ እንድንረዳ ስለሚረዳን ነው ብለዋል። ቅዱስነታቸው ልጆቻቸውን ለማስጠመቅ በዛ ለተገኙ ወላጆች ባስተላለፉት መልእክት እንደገለጹት ልጆቻቹ ለሌሎችም ምስክር ይሆኑ ዘንድ በጥምቀት የተቀበሉትን እምነት ኮትኩቶ የማሳደግ ኃላፊነት አለባችሁ ካሉ በኋላ ስብከታቸውን አጠናቀዋል።
በሐዋርያዊ ጉዞ ላይ የተሰየመው የርዕሰ ሊቃነ ጳጳሳት ፍራንሲስ ሀገራት አቀፍ ጉብኝቶችን የሚቃኝ በአንድሪያ ቶርኔሊ የተደረሰ መጽሐፍ ነገ ለገበያ እንደሚወርድ በቅድስት መንበር የተሰጠ መግለጫ አመልክቷል። ደራሲው አንድሪያ ቶርኔሊ የላስታምፓ አንጋፋ ጋዜጣ ባልደረባ፣ የቫቲካን ጉዳይ በሰል ጋዜጠኛ የተቀናበረ መጽሐፍ እንደሆነ መግለጫው አክሎ ገልጧል። አንድሪያ ቶርኔሊ ከቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንሲስ ጋር ካካሄደው ቃለ ምልልስ ባጭሩ ለማውሳት ያህል ርዕሰ ሊቃነ ጳጳሳቱ ስለ ሀገራት አቀፍ ሐዋርያዊ ዑደቶች ያላቸውን አስተያየት ምን ይሆን ምንስ ይመስላል በማለት በአንጋፋው የላስታምፓ ጋዜጠኛ የቀረበላቸውን ጥያቄ ሲመልሱ እውነቱ ለመናገር ከሀገረ ስብከቱ ርቆ ብዙ መጓዝ አልወድም ብለዋል። ለምሳሌ ወደ ደቡባዊ ጣሊያን ደሴት ላምፔዱዛ በመሄድ መካከለኛውን ባህር አቋርጠው ወደ አውሮፓ ሲመጡ ባህር ላይ የሚሰጥሙ ስደተኞች ጉዳይ ብዙ ስለሚያሳስበኝ ከሞት የተረፉትን ስደተኞች ለመጎብኘት የግድ ሆኖ ስለታየኝ አለ ፕሮግራም ብድግ ብዬ ሄጃለሁም ብለዋል። ይሁንና ያሉት ሆርኸ ማሪዮ በርጎሊዮ ማለት ርዕሰ ሊቃነ ጳጳሳት ፍራንሲስ ሐዋርያው ጉብኝት ባካሄድኩባቸው የተለያዩ ሀገራት የተስፋ ዘር ለማበረታታት በማሰብ ነውም ብለዋል። ለመንበረ ሐዋርያ ቅዱስ ጴጥሮስ ሳልሰየም ታቅዶ የነበረውን በብራዚል ሪዮ ዴ ጄኔይሮ የወጣቶች ዓለም አቀፍ ቀን ተሳታፊ ከሆኑ በኋላ ሌሎች ሐዋርያው ጉብኝቶች መቀጠላቸውም አስገንዝበዋል። አሁን እንደ አሁን አብያተ ክርስቲያኖቹ ለመጎብኘትና የተስፋ ዘር ለማበረታታት ይሻለውን ይሁንና ሐዋርያው ጉብኝቶች አካላውና መንፈሳው ብቃት ስለሚጠይቁ ይከብዳሉ ለማለት ይችላለሁ ብለዋል ቅድስነታቸው አክለው። ሐዋርያው ጉብኝቶች ለማካሄድ ከአካላዊ ይልቅ ስነ አእምራዊ ኃይል ይጠይቃል ብለው ያሉት ርዕሰ ሊቃነ ጳጳሳቱ በሐዋርያው ጉብኝት የሚከሰቱ ድርጊቶችና ምስክርነቶች የምታካብተው ልምድ ተስፋ ሰጪ ስለሆነ ሀብት ናቸው ብለዋል። በማያያዝም አርእስተ ሊቃነ ጳጳሳት ሐዋርያዊ ጉብኝቶች ሲያደርጉ ለሚሰቃዩ ሁሉ ኢየሱስ ክርስቶስን ያደርሳሉ ካሉ በኋላ የሐዋርያው ጉብኝት ዋና ይዞታ የኢየሱስ ክርስቶስ ምስክርነት መስጠት እንደሆነ፣ ከሕዝበ ክርስቲያን ጋር መገናኘት ብሎም በጋርዮሽ መጸለይ ማለት እንደሆነም አክለው ገልጠዋል ርእሰ ሊቃነ ጳጳሳት ፍራንሲስ። ሐዋርያው ጉብኝት ባካሄድኩባቸው ሀገራት ሁሉ ለማገኛቸው ሕዝቦች በልቤ አስቀምጬ ለእነሱ እጸልያለሁኝ። በሐዋርያዊ ዑደቶች ለምገነዘባቸው ችግሮች፣ አስከፊ ሁኔታዎች እንዲስተካከሉ እጸልያለሁኝ በማለት ርዕሰ ሊቃነ ጳጳሳት ፍራንሲስ አክለው ገልጠዋል። ከሁለተኛ የዓለም ጦርነት በኋላ በምዕራቡ ዓለም የተከሰተውን የስደተኞች ውስብስብ ያለውን ችግር አሳሳቢ መሆኑና ሁነኛ ሰብአዊ መፍትሄ ያስፈልገዋል በማለትም በማያያዝ ርዕሰ ሊቃነ ጳጳሳት ፍራንሲስ አሳስበዋል።
ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ የዩልዮስ ባሕረ ሐሳብ መሠረት እንደ አውሮፓውያን አቆጣጠር ጥር 8 ቀን 2017 ዓመተ ምሕረት የጌታችን ኢየሱስ ክርስቶስ ልደት ላከበሩት የምስራቅ ሥርዓት ተከታይ ለሆኑት አብያተ ክርስቲያን እንደ አውሮፓውያን አቆጣጠር ጥር 6 ቀን 2017 ዓመተ ምሕረት የላቲን ሥርዓት የምትከተለው ካቶሊካዊት ቤተ ክርስቲያን በዓለ አስተርእዮ ባከበረችበት ዕለት ትዊተር በተሰየመው ማኅበራዊ ድረገጽ ዘንድ ባለው @pontifex የግላ ራሳቸው አማካኝነት የመልካም በዓል ልደት መግለጫ መልእክት ማስተላለፋቸው የቫቲካን ሬዲዮ ልእክት ጋዜጠኛ ሮቤርታ ባርቢ ገለጡ። በዚህ በዓል አስተርእዮ ምክንያት እኩለ ቀን ጸሎተ መልአከ እግዚአብሔር ከማሳረጋቸው ቀደም በማድረግ በለገሱት አስተምህሮ ለምስራቅ ተከታይ አብያተ ክርስቲያን በዓለ ልደት የሐሴትና የብርሃን ቀን እንዲሆንላቸው በመመኘት ቅዱስ አባታችን የምስራቅ ሥርዓት ተከታይ ካቶሊክ አብያተ ክርስቲያን እንዲሁም የኦርቶዶክስ አብያተ ክርስቲያን እንኳን ለበዓለ ልደት አደረሳችሁ ሲሉ የኢጣሊያ ብፁዓን ጳጳሳት ምክር ቤት ከተለያዩ አብያተ ክርስቲያን ጋር የሚደረገው የጋራ ውይይትና ከተለያዩ ሃይማኖቶች ጋር የሚደረገው ውይይት የሚንከባከበው ድርገት ሊቀመንበር ብፁዕ አቡነ አምብሮጆ ሴራፊኮ በበኩላቸውም የጌታችን ኢየሱስ ክርስቶስ ምስጢረ ትስብእትና በመካከላችን ማደሩን በጋራ ለመኖር በሮቻችንን ከፍተን በወንድማማችነት መንፈስ ስደተኞች ምእመናንን ተፈናቃዮችን በጠቅላላ በተለያየ ምክንያት ከቤታቸው ከቤተሰቦቻቸው ተነጥለው በዓለ ልደት ለማክበር እየተገደዱትን ሁሉ ለመቀበልና ለማስተናገድ ያብቃን እንዳሉ ባርቢ አስታወቀዋል። በዚህ ለክርስትና ህይወት እጅግ አዳጋች በሆነበት የዓለማችን ክልል የሚኖረው ማኅበረ ክርስቲያን ብቸኛው ተስፋውም ወደ ሰማይ ቤት በማቅናት መኖር መሆኑ በማስተዋል እይታው በሰማያዊ ቤት በማድረግ የሚኖር መሆኑ በግብፅ የኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ ቴዋድሮስ ለበዓለ ልደት ምክንያት ባሳረጉት ምሥዋዕተ ቅዳሴ ባስደመጡት ስብከት ጠቅሰው የእረኞችና የሰብአ ሰገል ፍኖት በመከተል የቅድስት ድንግል ማርያም እሺ እንዳልከው ይሁንልኝ በማለት መላ ህይወቷን ለሰማያዊ ቤት በማወከፍ እግዚአብሔር በመልአከ ገብርኤል በኩል አቀረበላት ጥሪ እየሰጠች ሙሉ መልስ አብነት በማድረግ ለመኖር ተጠርተናል። የሰው ልጅ ሁሉ እይታው ወደ ሰማይ አቅንቶ ከመኖር ይልቅ በተጻራሪው እንቢ በማለት እይታው ወደ ሰማይ አቅንቶ ከመኖር ይልቅ በተጻራሪው እንቢ በማለት እይታውን ወደ ምድር አጥፎ ሌላውም በግዴለሽነት የሚኖር አለ። እንዳውም አንዳንዱ የሚጸልይ ቢሆን ብዙውን ጊዜ በእግዚአብሔር ብርሃን ላይ ታምኖ በዚህ በዓለም የሰላም መሳሪያ እንድንሆን የሚያደርገውን የእግዚአብሔር ብርሃንና ሰላም እስትንፋስ አድርጎ ከመኖር እርቆ የሚኖር ይመስላል። እርሱ የሚሰጠው ሐሴት እንደዚያ በኖ የሚቀር የዚህች መሬት ሐሴት አይደለም እንዳሉ የገለጡት የቫቲካን ሬዲዮ ልእክት ጋዜጠኛ ባርቢ አያይዘው የመላ ሩሲያና ሞስኮ ኦርቶዶክሳዊት ቤተክርስቲያን ፓትርያርክ ብፁዕ ቅዱስ ኪሪል በበኩላቸውም የጌታችን ኢየሱስ ክርስቶስ ልደት በውስጣችን የመንፈስ ቅዱስ ስጦታዎችን ያሳድጋል። ይህ ትስብእት እንድናተኩርበት የሚያደርገን ግብረገባዊ ተምኔታዎች ለመከተልና በሕይወታችን ሰግወን ለመኖር የሚያበቃን ነው ብለው ሁሉም ክርስቲያኖች ለመንፈስ ቅዱስ ስጦታዎች ክፍት በመሆን የመንፈስ ቅዱስ ስጦታ እርሱም ፍቅር፣ ትዕግስት፣ ሌላውን የማገልገል ቁርጠኝነት በውስጡ እንዲያድግ ይፍቀድ። ሕዝባችንን ያጋጠመውና ያለፈባቸው ከባድ ፈተናዎች፣ አደጋዎች ሁሉ በዚህ በተገባው በ2017 አዲስ ዓመት የሩሲያ ታሪክ በጥልቅ የለውጥ ሁኔታዎች የምታስተነትንበትና ለረዥም ሺህ ዓመታት ታይቶ የነበረው ሃይማኖትን የሚቃወም አማኞችን የሚያሳድድ ለሞት የሚዳርግ ፖለቲካዊ ስርዓት የተኖረበት ያለፈው ታሪክ ተለውጦ የተገኘው የሃይማኖት ነጻነት ችላ እንዳይባልና በተለምዶ የሚኖር ሃይማኖት ከመከተል ገዛ ራሳችንን የምናስተውልበት የምናስተነትንበት ይሆንልን እንዳሉ ገልጠዋል። በኡክራይን ብፁዕነታቸው የኬቭና በኡክራይን የግሪክ ስርዓት ለምትከተለው ካቶሊካዊት ቤተክርስቲያን አብይ ሊቀ ጳጳሳት ዝቪያቶስላቭ ሼፍቹክ ስደተኞችና ተፈናቃዮች መካከል ተገኝተው በዘትንሳኤሁ ካቴድራል ለበዓለ ልደት ባሳረጉት መስዋዕተ ቅዳሴ በለገሱት ስብከት ልደት በታሪካችን ውስጥ ህልው የሆነውን እግዚአብሔር ለይተን የምናውቅበትና ከእርሱ ጋር የምንገናኝበት ዕለት ነው። ለሁሉም ሰብአውያን ስቃዮችና ችግሮች ውጣ ውረዶች አንድ መልስ ያለም ሆኖም ጌታችን ኢየሱስ ክርስቶስ በልደቱ እርሱ እስከ ዓለም ፍጻሜ ድረስ ከኛ ጋር መሆኑ አትፍሩ ብሎናል። በዓለ ልደት ህላዊው የተረጋገጠበት ዕለት መሆኑ ያስገነዝበናል። ስለዚህ የእኛ ፈንታ ይህንን መለኮታዊ ሕፃን መቀበልና ማስተናገድ ብቻ ነው እንዳሉ ለእክት ጋዜጠኛ ሮቤርታ ባርቢ ያመለክታሉ።
ርዕሰ ሊቃነ ጳጳሳት ፍራንቸስኮ በትላንትናው ዕለት ማለትም በታኅሳስ 30 2009 ዓ ም በቅዱስ ጴጥሮስ አደባባይ ለጠቅላላ አስተምሮ ለተሰበሰቡ ምዕመናንና የአገር ጎብኚዎች ባስተላለፉት መልእክት እንደገለጹት በየጎዳናው ላይ ለሚኖሩ ቋሚ የመኖሪያ ስፍራ ለሌላቸው ሰዎች መጸለይ እንደሚገባ ማሳሰባቸው ተገለጸ። ቅዱስነታቸው ይህንን መልእክት ያስተላለፉት በዕለቱ እንደ ጎርጎሮሳውያኑ የቀን አቆጣጠር የተከበረውን ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ የተጠመቀበትን ቀን የሚዘከርበትን የጥምቀት በዓል ምክንያት በማድረግ መሥዋዕተ ቅዳሴን ካሳረጉ በኋላ ሲሆን ይህንንም የጥምቀት በዓል ማዕከል ባደረገው የጠቅላላ አስተምሯቸው እንደገለጹት ኢየሱስ በዮሐንስ ለመጠመቅ በመጣበት ወቅት ዮሐንስም ኢየሱስን አንተ ነህ እንጂ እኔን የምታጠምቀኝ እኔ አንተን ማጥመቅ አይገባኝም በማለት ሊያስቆመው ሞክሮ እንደነበረም ገልጸዋል። ነገር ግን አሉ ቅዱስነታቸው፣ ነገር ግን ኢየሱስ ወደ ምድር የመጣው በእግዚአብሔርና በሰዎች መካከል ያለውን ልዩነት ለማጥበብ፣ የእግዚአብሔርን ፍቃድ ለመፈጸም፣ እግዚአብሔር ለእኛ ቅርብ መሆኑን ለማሳየት እንዲሁም የእርሱ ልጆች መሆናችንን ለመግለጽ በመምጣቱ የተነሳ በዮሐንስ መጠመቅ ፈልጎ እንደነበረም ጨምረው ገልጸዋል። ኢየሱስም በተጠመቀበት ወቅት ይህ የምወደውና በእርሱ ደስ የሚለኝ ልጄ ነው የሚል የእግዚአብሔር ድምፅ ተሰምቶ እንደነበረ በመግለጽ አስተምሯቸውን የቀጠሉት ቅዱስነታቸው መንፈስ ቅዱስ በእርግብ ተመስሎ ተገልጦ እንደነበረም ጨምረው ገልጸዋል። ኢየሱስም ከጥምቀቱ በኋላ በየዋህነት የተሞላውን የምድራዊ አገልግሎቱን መጀመሩን በማስታወስ አስተምሯቸውን የቀጠሉት ቅዱስነታቸው ሁሉም የክርስቶስ ተከታይ የሆኑ ሚስዮናውያን በመንፈሳዊ አገልግሎታቸው ሁሉ ይህንን የክርስቶስ አብነትን ማንጸባረቅ ይኖርባቸዋል ካሉ በኋላ ሰዎች ላይ በመጮ ወይም ደግሞ ሰዎችን በመዝለፍ ሳይሆን በጥንካሬና በፍቅር በተሞላ ሕይወት ምሳሌን በማሳየት ክርስቶስን መስበክ ይገባል ብለዋል። ቅዱስነታቸው ከምዕመናን ጋር በመቀባበል ካሳረጉት የመላከ እግዚአብሔር ጸሎት በኋላ ለምዕመናን እንዳሳሰቡት በጎዳና ላይ የሚኖሩ ሰዎችን በተለይም ደግሞ በጎዳና ላይ በመኖራቸው የተነሳ በከፍተኛ ብርድ ምክንያት ነፍሳቸውን እያጡ የሚገኙ ሰዎችን ማስታወስ ይገባል ካሉ በኋላ እነዚህን ሰዎች መርዳት እንድንችል እግዚአብሔር ልባችንን ያራራልን ዘንድ መጸለይ ያስፈልጋል ካሉ በኋላ የዕለቱን አስተምሯቸውን አጠናቀዋል። በተያያዘ ዜናም አሁን በመላው አውሮፓ የሚታየውን ከፍተኛ ቅዝቃዜ ምክንያት በማድረግ የመኖሪያ ስፍራ በማጣታቸው ምክንያት በየጎዳናው ላይ ለሚገኙ ሰዎች ይህ ከፍተኛ የቅዝቃዜ ወቅት እስኪያልፍ ድረስ በቅድስት መንበር ስር የሚተዳደሩ 3 የእንግዳ መቀበያ ስፍራዎች በጎዳና ላይ ለሚኖሩ ሰዎች ክፍት እንደሚሆኑ የተገለጸ ሲሆን በተጨማሪም ይህንን ቅዝቃዜ መቋቋም የሚያስችል አልባሳትም በየጎዳናው ላይ ለሚኖሩ ሰዎች በነጻ እንደሚታደልም ለመረዳት ተችሏል።
ዛሬ ረፋድ ላይ በየአመቱ እንደሚሆነው ሁሉ በቅድስት መንበር የተመደቡ አምባሳደሮች በጎርጎሪዮስ የዘመን ቀመር አዲስ አመት 2017 ምክንያት በማድረግ ቫቲካን ውስጥ በሚገኘው ሐዋርያዊ አዳራሽ ከርዕሰ ሊቃነ ጳጳሳት ፍራንሲስ ጋር ተገናኝተዋል። በቅድስት መንበር የአንጎላ መንግስት አምባሳደር አሚንዶ ፈርናንደስ ዶ ስፕሪቶ ሳንቶ ቬራ በሐዋርያዊ አዳራሹ የተገኙት አምባሳደሮች በመወከል ለቅድስነታቸው መልካም አዲስ ዓመት ተመኝተዋል። አጭር ንግግርም አድርገዋል። ከአንድ ወር በፊት ከቅድስት መንበር ዲፕሎማቲክ ግንኙነት የጀመረችው ማውሪታንያ ጨምሮ የ182 ሀገራት በቅድስት መንበር የተመደቡ አምባሳደሮች እንዳሉ ይታወቃል። ርዕሰ ሊቃነ ጳጳሳት ፍራንሲስ ለአምባሳደሮቹ በቅርቡ የገባው አዲስ ዓመት 2017 መልካም ዓመት ተመኝተው በቅድስት መንበር የቀድሞ የማሌዥያ መንግሥት አምባሳደር ከዚህ ዓለም በሞት በመለየታቸው የተሰማቸውን ሐዘን ለወቅቱ የሀገሪቱ አምባሳደር ገልጠውላቸዋል። ባለፈው ዓመት የእግዚአብሔር ምሕረት በተከበረበት ጊዜ ከበርካታ የመንግሥታት መሪዎች ጋር መገናኘታቸውና በቅድስት መንበርና በሀገራቱ መካከል መልካም ግንኙነት እንዳለ መገንዘብ መቻላቸው ጠቅሰው ግንኙነቱ በበለጠ እንዲጠናከር ርዕሰ ሊቃነ ጳጳሳት ፍራንሲስ አሳስበዋል። ባለፈው ዓመት የቅድስት ካቶሊካዊት ቤተ ክርስቲያን ሕገ ቀኖና ከተቀበሉ በርካታ ሀገራት ልዩ ልዩ ስምምነቶች መፈረማቸው አመልክተው ምስራቅ ቲሞር፣ ቤኒንና ሪፐብሊክ ማዕከላዊ አፍሪቃ ጠቅሰዋል። ርዕሰ ሊቃነ ጳጳሳት ፍራንሲስ አምባሳደሮቹ የሰላም መልእክተኞች እንዲሆኑ ሰላም በእግዚአብሔር ለሰው ፍጥረት የተሰጠ ስጦታ መሆኑ፣ ለሰላም የተሰማሩ ሁሉ ብፁዓን መሆናቸው፣ ሰላም ከሌለ ሌላ ሁሉ ከንቱ ውእቱ መሆኑ ርዕሰ ሊቃነ ጳጳሳት ፍራንሲስ አምባሳደሮቹን አሳስበዋል።
የቅድስት መንበሯና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን ንብረትነቱ የቅድስት መንበር የሆነው የታዋቂው የሕፃነ ኢየሱስ ማከቢያ ቤት የመስተዳድር ሸንጎ ሊቀመንበር በመሆን ላገለገሉት የአገልግሎት ዘመናቸው ላጠናቀቁት ለማሪየላ ኤኖክ ለቀጣዩ 4 ዓመት በዚህ ሥልጣናቸው እንዲያገለግሉ ዳግም እንደሸመዋቸው የቅድስት መንበር የዜናና ሕትመት ክፍል መግለጫ አስታወቀ። ብፁዕ ካርዲናል ፓሮሊን የኤኖክ አገልግሎት ያሳዩት ትጋትና የአመራር ጥራት ክህሎቶቻቸው ሙያዊ ብቃታቸውን ሁሉ በማድነቅ በዚሁ ተልእኮ ቅድስት መንበር ለቀጣይ 4 ዓመት እንዲቀጥሉበት ዳግም ስሜቱን እንደሰጠቻቸው የገለጠው የቅድስት መንበር የዜናና ሕትመት ክፍል መግለጫ አክሎ ማከሚያ ቤቱ የተቀዳጀው ሕዳሴ ለውጦች ግልጋሎቱ ወንጌላዊነት የተላበሰ መሆኑን የሚያሳስብ ወንጌላዊነትን እንዲያጎላ በማድረጉ ረገድ እጹብ አገልግሎት ሰጭ እንዲሆን በሚያበቃው መንገድ በመምራት የቅዱስ አባታችን ርዕሰ ሊቃነ ጳጳሳት የግብረሰናይ አገልግሎት በምሉእነት እንዲኖር በማድረጉ ረገድ ለነዚያ በጠና ለታመሙት ከተለያዩ አገሮች ለሚመጡት ሕፃናት የሕክምና ሰብአዊና መንፈሳዊ አገልግሎት በማቅረብ ለወላጆቻቸውም ጭምር በዚሁ ጉዞ በመሸኘት ሂደት የሚሰጠው አገልግሎት በመምራት ሄኖክ ላሳዩት የመሪነት ብቃት ቅዱስ መንበር አድናቆቷን በመግለጥ ዳግም ለቀጣይ 4 ዓመት የማከሚያ ቤቱ ማስተዳደር ሸንጎ እንዲመሩ መወሰኗ ያመለክታል። ማሪላ ኤኖክ እንደ አውሮፓ አቆጣጠር በ1944 ዓመተ ምህረት በኢጣሊያ ኖቫራ ከተማ የተወለዱ በብሉይ ስነ ጽሑፍና በስነ ሕክምና ሊቅነት ያስመሰከሩ በሕክምና ቤቶች መስተዳድራዊ መዋቅሮች ዙሪያ ያገለገሉ በማገልገል ላይ የሚገኙ መሆናቸው የሚነገርላቸው ለመጀመሪያ ጊዜ እንደ አውሮፓ አቆጣጠር የካቲት 2015 ዓመተ ምህረት የሕፃነ ኢየሱስ ሕክምና ቤት የመስተዳድር ሸንጎ ሊቀመንበር እንዲሆኑ በቅዱስ መንበር መሾማቸው ይታወሳል። በአሁኑ ወቅት የካቶሊክ ጤና ጥበቃ ጉዳይ የሚከታተለው ጳጳሳዊ ድርገትና በኮሞ የቫልዱቼ ማከሚያ ቤት ነገራፈጅ የካሪፖሎ ማህበር ምክትል ሊቀመንበር፣ የኢዝሙ ማህበር ሊቀመንበር፣ የፒዮሞንቴ ስነ ምስራቅ መንበረ ጥበብ ምክር ቤት ሸንጎ አባል መሆናቸው ይነገራል። ህፃነ ኢየሱስ ማከሚያ ቤት እንደ አውሮፓውያን አቆጣጠር በ1869 ዓመተ ምህረት በሳልቪያቲ መሳፍንት የተቋቋመና በ1924 ዓመተ ምህረት ለቅዱስ መንበር በውርስነት እየተሰጠ ሆኖ ንብረትነቱ የቅዱስ ጴጥሮስ ተከታይ ማከሚያ ቤት በቅዱስ መንበር ስር የሚተዳደር ሆኖ ይኸው እስካሁን ድረስ በውስጥና በውጭ አገር ሁሉ ትልቅ እውቅና ያለው ሲሆን 607 የማከሚያ ማገገሚያ መኝታ ቤት ያለው በማከሚያ ቤቱ የሚተዳደሩት 4 ቅርንጫፎች ያሉት በስነ ህፃናት ህክምና ምርምር የተሟላ አገልግሎት መስጫ ያካተተ በተለይ ደግሞ የህፃናት የተወሳሰቡ በሽታዎችን የሚባሉት በጠቅላላ የሚያክም በአውሮፓ ትልቅ ተብሎ የሚነገርለት ከተለያዩ ዓለማችን ክልሎች በጠና በሽታ የተጠቁትን ህፃናት በማስመጣት የሚያክም በዚሁ ዘርፍ አብይ ግብረሰናይ ፈጻሚ መሆኑም የቅዱስ መንበር የዜናና ህትመት ክፍል መግለጫ በማስታወስ ይጠቁማል።
አድማጮች በኢትዮጵያ ካቶሊካዊት ቤተክርስቲያን ጠቅላይ ጽህፈት ቤት ዋና ጸሐፊ ጥቀ ክቡር ካህን አባ ሀጎስ ሀይሽ የሐሜት ምንነትና ካቶሊካዊት ቤተክርስቲያን ምእመናን ስለ ሐሜት ምን እንደምታስተምር የሰጡት ሰፋ ያለ መግለጫ ይዘን ቀርበናል። ለዝርዝሩ ማክዳ ዮሐንስ።
ክቡር አባ ሀጎስ ሀይሽ የኢትዮጵያ ካቶሊካዊት ቤተክርስቲያን ጠቅላይ ጽህፈት ቤት ጠቅላይ ጸሐፊ የሐሜት ምንነትና የካቶሊካዊት ቤተክርስቲያን ምእመናንን ስለ ሐሜት ምን እንደምታስተምር የሰጡትን ትምህርት ይዘን ቀርበናል። እንድትከታተሉ እንጋብዛለን።
ሐሜት የሚባለው ቃል ስለ ባልንጀራችን በሌለችበት ቦታ ላይ ስለ ግለሰቡ ወይም ግለሰቧ ስም አንስቶ መናገር ማለት ነው። በሁለት መልክ ሊሆን ይችላል። አንዱ ምናልባት አውንታዊ መሆን ይችላል። ግን በጣም በሐሜት ደረጃ የምንወስደው ግን በአሉታዊ ገጽታው ሲሆን ነው። ይህ ማለት የሰው ስምን አንስቶ የሰው ስምን በሚያበላሽ በሚያጎድፍ መልክ ስለ ሰው ለሌላ ሶስተኛ አካል ማውራት መናገር ማለት ነው። ይህ ሐሜት የምንለው ቃል በማህበረሰብ በተለያዩ ጊዜያት እና ሁኔታ ውስጥ ሰዎች በቀላሉ ሲጠቀሙበት እንመለከታለን። አንዳንድ ጊዜም ኃጢአት መሆኑን ሳይገነዘቡ የሰውን ስም በተለያየ ምክንያት ሲያወሩ፣ ሲያጠፉ፣ ስለ ሰው ሲናገሩ ይሰማል። በመጽሐፍ ቅዱስ ትምህርት በብሉይ ኪዳንም በአዲስ ኪዳንም በሰፊው ስለ ሐሜት መጥፎነት የእግዚአብሔር ቃል ይነግረናል። በተለይ በአዲስ ኪዳኑ በያዕቆብ መልእክት ምዕራፍ 4 ቁጥር 11 ብጀምር ደስ ይለኛል። በዚህ የመጽሐፍ ቅዱስ ክፍል በያዕቆብ መልእክት ላይ የሚነግረን ወንድሞቼ እርስ በራሳችሁ አትተማሙ፣ ወንድሙን የሚያማ በወንድሙን የሚፈርድ ሕግን ያማል በሕግም ይፈርዳል እያለ ይነግረናል። እዚህ ላይ የሐሜት መጥፎነት በያዕቆብ መልእክት ሲያረጋግጥልን ማማት ወንድሙና እህቱ የሚያማ ሰው ግለሰብ የእግዚአብሔርን ሕግ እንደሚተላለፍ ነው የሚነግረን ያለ። የእግዚአብሔር ሕግ እንግዲህ እርስ በራሳችሁ ተዋደዱ፣ አንዱ የሌላኛው ባለ እዳ አይሁን ያለ እግዚአብሔር የሚነግረን ቃል መተላለፍ ማለት ነው። ሌላን ማማት ሐሜት የእግዚአብሔርን ህግ የመተላለፍ ኃጢአት ነው ብለን እንግዲህ እናስተምራለን። ብዙ ጊዜ ሰዎች ኃጢአት መሆኑንም ባለመገንዘብ በዘልማድ በየቦታው የሐሜትን ተግባር ሲፈጽሙ ይታያል። ነገር ግን ከስምንተኛው የእግዚአብሔር ትእዛዝ ጋር የሚሄድ ነው። አስርቱ ትእዛዛት አሉን። ከነዚህ አስርቱ ትእዛዛት ሶስቱ የእግዚአብሔርን አምልኮ የሚመለከቱ ሲሆኑ የቀሩት ሰባት ደግሞ ማህበራዊ ስነ ምግባሮቻችንን መመሪያ የሚሰጡ ናቸው እና ስምንተኛው የእግዚአብሔር ትእዛዝ ባለንጀራህን ላይ በሐሰት አትመስክር የሚል ትእዛዝ ነው። ሐሜት በምናደርግበት ጊዜ ይህንን ትእዛዝ እንተላለፋለን። እግዚአብሔር የሰጠንን ትእዛዝ በምንተላለፍበት ጊዜ ደግሞ ኃጢአት ነው። ስለዚህ ሐሜት በቤተክርስቲያናችን ትምህርት ከኃጢአት ዝርዝሮች ውስጥ የሚገባ የሰው ልጅ ደካማ ተግባር ነው ብለን ነው የምናስተምረው። ሐሜት ብዙ አይነት ቢሆንም በዚህ የእግዚአብሔር ትእዛዝ ውስጥ የሚመደበውን የሐሜት አይነት ነው የምናያለ ነው። በሁለት መልክ ይፈጸማል። ሐሜት በቃልም ይፈጸማል፣ በዝምታም ይፈጸማል። በዝምታ የሚባለው ወንድም እህት ስህተት ላይ መሆናቸውን እያወቅ ዝም በምንልበት ጊዜ በልቦናችን በውስጣችን ለራሳችን እነሱን አምተናል፣ ነገር ግን እንዲታረሙ አላደረግንም። ይሄም አንዱ ኃጢአት ነው። ወደ ሶስተኛ ክፍል ወደ ሶስተኛው አካል ባይሸጋገርም ግን የወንድም እህቶቻችን ግድፈትን በምናይበት ጊዜ ማረም ባለመቻላችን የሁለተኛ ደረጃ ኃጢአት ተሳታፊዎች ወይም ተባባሪዎች ነን ብለን እናስተምራለን።
ክቡራትና ክቡራን አድማጮቻችን፣ የዚሁ ዝግጅት መግለጫ በሚቀጥለው ዝግጅታችን ለመከታተል ትችላላችሁ። አድማጮች ለዚሁ ዕለት ይሆናል ያልነውን ዝግጅት እዚህ ሊያበቃ፣ ሐሳብ አስተያየት ወይም ሂስ ለመላክ በኢሜይል amartik@vatiradio.va በማለት ለመላክ ትችላላችሁ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ። ስታብራራ ነፍሴ ስታጣራ አየሁኝ ጥበብ ሰማሁ።